ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅድ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በገዢው ፓርቲና በተቃዋሚዎች መካከል ስለሚካሄደው ድርድር ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን።
ብሪታንያ በትላንትና ዕለት ከቱርክና ሌሎች በርካታ የመካከለኛው ምስራቅና ሰሜን አፍሪካ አገሮች የሚነሱ መንገደኞች የሚይዟቸውን ላፕቶፖች፣ የዲጂታል ታብሌቶች፣ ካሜራዎችና አንዳንድ ኤሌክትሮኒክ መሳሪያዎች በበረራ ወቅት ይዘው እንዳይገኙ በማገድ ዩናይትድ ስቴትስ ቀደም ብላ የወሰደችውን እርምጃ ተቀላቅላለች የሚለው ሌላው የመጽሔት ዘገባ ነው።
አሁን ደግሞ ርዕሰ ዜናዎችን አነባለሁ። ለንደን የሚገኘው የብሪታንያ ፓርላማ ህንፃ ዛሬ በውጭ ቶክ ተሰምቷል ከተባለ በኋላ እንደተዘጋ ነው። ዓለም አቀፍ የቀይ መስቀል ኮሚቴ በሶስት የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያጠፋ የሚችል ረሃብ ለመግባት የቀረው የአራት ወራት ጊዜ ነው ሲል አስጠነቀቀ።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራት አድማጮች የዛሬ መጋቢት 13 2009 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ራሽድ ስሚት ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ለንደን የሚገኘው የብሪታንያ ፓርላማ ህንፃ ዛሬ በውጭ ተኩስ ተሰምቷል ከተባለ በኋላ እንደተዘጋ ነው። የብሪታንያ የታችኛው ምክር ቤት መሪ ዴቪድ ሊንዲንግተን በፓርላማው ህንፃ ውስጥ ግጭት እንዳለ መዘገቡን ገልጸዋል። ነገሩ የጀመረው አንድ ኤስዩቪ መኪና በፓርላማው አጠገብ ባለው ዌስት ሚኒስተር ድልድይ ላይ ብዙ እግረኞችን ሲመታ ነው። የለንደን አምቡላንስ አገልግሎት ቃል አቀባይ ቢያንስ 8 ሰዎች ድልድይ ላይ ቆስለዋል ብለዋል። የዜና ዘገባዎች እንደሚሉት ድልድዩ ላይ ከተመቱት አንድ ሰው ሞቷል። የፖሊስ ምንጮች በገለጹት መሰረት መኪናው በአሮጌው ቤተ መንግስት በር አካባቢ ሌሎች ሰዎችንም መታ። ከዛ አጥቂው እንዳይገባ ካቆመው ፖሊስ ጋር ታግሎ ደጋግሞ በቢላ ወጋው። በዛን ወቅት ሌሎች ፖሊሶች ተኮሱበት ሲሉ አንድ ከፍተኛ የፖሊስ መኮንን ገልጸዋል።
ዓለም አቀፉ የቀይ መስቀል ኮሚቴ በሶስት የአፍሪቃ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ረሃብ ሊነግስ የቀረው የአራት ወራት ጊዜ ብቻ ነው አለ። የስዊዘርላንድ ሰብአዊ አገልግሎት በሶማሊያ፣ በየመን፣ በደቡብ ሱዳንና በሰሜን ምስራቅ ናይጄሪያ ሊደርስ የሚችል እጅግ የከፋ አደጋ ለማስወገድ ከተፈለገ ፈጣን ምላሽ መኖር አለበት ሲል አሳስቧል። ዘጋቢያችን ሊሳ ሽላይን የዓለም አቀፉን ቀይ መስቀል ኮሚቴ ዋና ጽህፈት ቤት ከሚገኝበት ጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ቆንጅታየ ይዛ ቀርባለች።
ሶማሊያ፣ ደቡብ ሱዳን፣ ሰሜን ምስራቅ ናይጄሪያና የመን ውስጥ ስፋት ባላቸው አካባቢዎች አሳዛኝ ሁኔታ እንዳይከሰት ለመከላከል ፈጥኖ እርምጃ መውሰድ ወሳኝ መሆኑን የቀይ መስቀል ዓለም አቀፍ ኮሚቴ አሳስቧል። የአይሲአርሲ የዘመቻ እንቅስቃሴዎች ዋና ስራ አስኪያጅ ዶሚኒክ ስቲልሃርት የእርዳታ ድርጅቶች የሰብአዊ ረድኤት እንቅስቃሴያቸውን በአስቸኳይ ማጠናከር አለባቸው ብለዋል። ዓለም አቀፍ ለጋሾችም በተጠቀሱት ሀገሮች በሚሊዮኖች የተቆጠረ ሕዝብ በረሃብ እንዳያልቅ ለመከላከል የሚደረገውን ጥረት መደገፍ እንዳለባቸው አሳስበዋል።
This is not business as usual. 20 million people facing starvation is not something that we are dealing with.
ይህ ከወትሮው የተለየ ነው። 20 ሚሊዮን ሰው ረሃብ ተደቀነበት ሲባል በየቀኑ የምንሰማው የተለመደ ሁኔታ አይደለም። ስለዚህ አሁኑን እርምጃ መውሰድ አለብን። በተለይ የመንና ሶማሊያ ውስጥ አሁን አንድ እርምጃ ከወሰድን የከበደውን ረሃብ ልንከላከል እንችላለን።
በአራቱም ሀገሮች የተደቀነው ረሃብ ዋናው መንስኤ በስፋት የሚካሄዱት ግጭቶች እንደሆኑ ገልጸው በድርቅም ጭምር በተጠቁት የመንና ሶማሊያ ረሃቡን ለመታገል የሚደረገው ጥረት ቀለል እንደሚል አመልክተዋል። የደቡብ ሱዳንና የሰሜን ምስራቅ ናይጄሪያውን በተመለከተ ግን ረሃቡ ሙሉ በሙሉ በግጭት ምክንያት የተፈጠረ ሰው ሰራሽ ረሃብ በመሆኑ የእርዳታ ጥረቶቹን ከበድ እንደሚያደርገው ነው የዓለም አቀፍ ቀይ መስቀል ኮሚቴው ባለስልጣን ስቲልሃርት ያስረዱት። የእርዳታ ድርጅቶች ፈጥነው መረባረብ እንዳለባቸው ያሳሰቡት ባለስልጣኑ እጅግ የከፋ ሁኔታ እንዳይከሰት ለመከላከል አስፈላጊውን እርዳታ ፈጥኖ ለማድረስ ያለው ጊዜ ግፋቢል 3 ወር ብቻ ነው ሲሉ አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ዓለም አቀፍ ለጋሾች በረሃብ በተጠቁት በአራቱ ሀገሮች በከፋ ሁኔታ ለተጋለጡ 5 ሚሊዮን ሰዎች አስቸኳይ እርዳታ ለማቅረብ የሚውል 400 ሚሊዮን ዶላር እንዲሰጡ ተማጽነዋል።
ሶማሊላንድ በተባለው ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። የድርቁ ሁኔታ አደገኛ ደረጃ ላይ ደርሷል። ከቀንድ ከብቱ 80 ከመቶ አልቀዋል። በመሞት የጀመረውን ሰው ለማትረፍ እየታገልን ነው። እስካሁን ባለው ጊዜ 25 ሰዎች መሞታቸውን መዝግበናል። አብዛኞቹ ልጆች ናቸው ብለዋል። የሶማሊላንድ ሰሜን ምስራቅ ክልል አስተዳዳሪ አህመድ አብደል ሰላይ የተባበሩት መንግስታት ድርጅት በገለጸው መሰረት በሶማሊያና በሶማሊላንድ ግዛት ከ50 ሺህ በላይ የሚሆኑ ልጆች በድርቅ ምክንያት ለህልፈት ተጋልጠዋል።
የዓለም አቀፉ የጦር ወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚዳንት ዣን ፔሬ ቤምባን የእስራት ጊዜ አራዝመዋል። በጦር ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥተዋል በሚል ክስ ነው የእስራት ጊዜ የተጨመረባቸው። በአሁኑ ክስ ቤምባና ሌሎች 4 የህግ አማካሪዎቻቸው አባላት 14 ምስክሮች ለእርሳቸው በሚያመች መንገድ እንዲመሰክሩ ሲሉ ጉቦ ሰጥተዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ጉዳዩ የሚመለከተው በአለፈው ዓመት ግንቦት ወር ላይ ጥፋተኛ ሆነው ስለተገኙት የጦር ወንጀልና በስብዕና ላይ ተፈጽሟል ስለተባለ ወንጀል መሆኑም ተገልጧል። አዲሱ ክስ የተጀመረው ባለፈው ጥቅምት ወር ሲሆን ዓለም አቀፉ የወንጀል ችሎት ለምስክሮች ጉቦ የመስጠት ጉዳይ ላይ ሲመለከት ለመጀመሪያ ጊዜ ነው ተብሏል። የቤምባ ጠበቃ አይሜ ኪሎሎ የሁለት ዓመታት ተኩል እስር የሚጠብቅ ቅጣት አለባቸው። $32,000 ቅጣትም ተበይኖባቸዋል።
የናይጄሪያ የእናቶች ጤንነት ጥበቃ ሰራተኞች የእናቶችን ሞት ለመቀነስ እየሰሩ ናቸው። አቻምና የሞቱት እናቶች ብዛት አሳሳቢ ሆኖ ተገኝቷል። አቻምና በ100,000 ውልደት ወቅት 814 እናቶች ሕይወታቸውን እንዳጡ የዓለም የጤና ድርጅት ጠቁመዋል። በወሊድ ከሞቱት እናቶች በግማሽ ከወሊድ ጋር በተያያዘ ደም መፍሰስና በደም ግፊት መናር ምክንያት እንደሆነ ታውቋል።
ለዩናይትድ ስቴትሱ ከፍተኛ ፍርድ ቤት ዳኝነት በእጩነት የቀረቡት ኔል ጎርሴች በሕግ መወሰኛው ምክር ቤት ኮሚቴ ለሚቀርቡላቸው ጥያቄዎች ዛሬም ተመልሰው ቀርበዋል። ኮሚቴው መላ የሴኔት አባላት ጎርሴችን ለማጽደቅ ወይም ላለማጽደቅ ድምፅ እንዲሰጡባቸው ምክረ ሀሳብ ለማቅረብ ወይም ላለማቅረብ ለመወሰን ነው የሚጠይቋቸው። ጎርሴች ለምክር ቤቱ የፍርድ ጉዳይ ኮሚቴ ትላንት ሲናገሩ ከትራምፕ አስተዳደር ባለስልጣናት መካከል ለወደፊት በአከራካሪ ጉዳይ ላይ ስለሚሰጡት ድምፅ ተጽዕኖ ሊያሳድርባቸው የሞከረ እንደሌለ ነው የተናገሩት። በአንድ ፓርቲ ላይ ወይም ለአንድ ፓርቲ የመፍረድ ችግር የለብኝም ሲሉም ጎርሴች ገልጠዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የአሜሪካ ፖሊሲ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ማፍረስና መደምሰስ ነው፣ ይሁንና አጋሮቻችን በቂ ገንዘብና ጥሪት ካላቀረቡ በስተቀር ይህን ማድረግ አይቻልም ሲሉ ዛሬ ተናግረዋል። የተልዕኳችን መሳካት የሚወሰነው ይህን አሸባሪ ድርጅት በማሸነፍ ዓላማችን በሚኖረው ቁርጠኛነት ላይ ነው ብለዋል ቲለርሰን። ጽንፈኛውን ቡድን የመቋቋም ዓለም አቀፍ ጥምረት የውጭ ጉዳይ ሚኒስትሮችና አጋፋ ባለሥልጣኖች ዋሽንግተን ባካሄዱት ስብሰባ ላይ ባደረጉት ንግግር ለያዝነው ዓመት ከ2 ቢሊዮን ዶላር በላይ ለማዋጣት ቃል እንደተገባ በደስታ ገልጻለሁ ሲሉም አክለዋል። ተልዕኳችንን ለማቀላጠፍ እንድንችል የገባነውን ቃል እንድንተገብር በማለት አስገንዝበዋል። 68 ሀገሮችን ያቀፈው ጥምረት እንደ አውሮፓ አቆጣጠር ከ2014 ዓ.ም ወዲህ ስብሰባ ሲያደርግ ለመጀመሪያ ጊዜ ነው።
ሰሜን ኮሪያ ዛሬ ያካሄደችው የሚሳይል ሙከራ እንደከሸፈ ዩናይትድ ስቴትስና ደቡብ ኮሪያ አስታወቁ። የዩናይትድ ስቴትስ ፓሲፊክ እዝ ቃል አቀባይ በተናገሩት መሰረት ሚሳይሉ ካልማ ከተባለው ባህረ ገብ መሬት እንደተተኮሰ በሰከንዶች ውስጥ የፈነዳ ይመስላል ነው ያሉት። የደቡብ ኮሪያ ወታደራዊ ጉዳዮች ኃላፊ ደግሞ ሙከራው ተኩስ በመልካም ወይም በተሳካ መንገድ አልተጠናቀቀም ይላል። ሁለቱም አገሮች የተሞከረው ሚሳኤል ምን አይነት እንደሆነ አልገለጡም። የሙከራውን ጥረት ማጥናት እንደሚቀጥሉም አስታውቀዋል። አድማጮች፣ ለዓለም ዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን።
ከዚያ በፊት ግን ከቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
በኢትዮጵያ ውስጥ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉት ተግባራቶች እንደሆኑ ይታወቃልና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከዛሬም ድረስ ህሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል።
የዛሬው የዲሞክራሲ በተግባር እንግዳ አቶ አብታሙ አያሌው ናቸው። በሁለተኛው አጋማሽ ይቀርባሉ። ተከታተሉ አድማጮች። አሁን ወደ ምሽቱ አብይ ርዕስ። በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። የመድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ ሲያቀርብ ቆይቷል ነው ያሉት። 22ቱ ፓርቲዎች በሚሳተፉበት ሸንጎ ላይ መደራደር አይቻልም ብለዋል ፕሮፌሰር በየነ። እስክንድር ፍሬው ዝርዝሩን ይዟል።
ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች አሁንም እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተባለው ሰነድ ላይ ነው። በዚህ ሰነድ ከሰፈሩት ነጥቦች ሁለቱ ደግሞ ባለፈው ቅዳሜ በተካሄደው ውይይትም ሳይቋጩ ቀርተዋል። አንደኛው ነጥብ ድርድሩን ማን ይምራው የሚለው ሲሆን 20 ተሳታፊ ፓርቲዎች ከፓርቲዎቹ ውጭ በሆነና በስምምነት በሚመረጥ ገለልተኛ አደራዳሪ እንዲመራ ጠይቀዋል። ገዢው ፓርቲ ኢህአዴግ በበኩሉ በ22ቱ ፓርቲዎች በተራ እንዲመራና ይሄን በእጣ እንዲወሰን ሰን ይፈልጋል። እስካሁን ያልተቋጨው ሌላው ነጥብ ደግሞ 21ዱ አገር አቀፍ ፓርቲዎች በምን አይነት ውክልና ከገዢው ፓርቲ ጋር ይደራደሩ የሚለው ነው። 21ዱ አገር አቀፍ ፓርቲዎች ራሳቸውን አቧድነውና ለየቡድኑም ተወካይ መርጠው መደራደር ይችሉ እንደሆነ ሐሳብ ቀርቦ ነበር። ይህ ሐሳብ ግን አለመሳካቱን የተገለጸው እናም 21ዱ ፓርቲዎች ወንበሮቻቸውን ይዘውና ዋና ተደራዳሪ ሆነው ይቀጥሉ የሚለው ከመድረክ በስተቀር በሁሉም ተቀባይነት አግኝቷል። ይህ የውይይት ርዕስ ባለፈው ቅዳሜ ሳይቋጭ ቀረውም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሳይቀበለው በመቅረቱ ነው። በሸንጎ የሚካሄድ ድርድር ውጤት አያመጣም ብለዋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። እርሳቸው እንዳሉት የመድረክ ፍላጎት ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለብቻ መደራደር ነው። እናም 20 ሌሎች ፓርቲዎች የተገኙበት ሳይሆን የተናጠል ውይይት እንደሚፈልጉ ገልጸዋል። ኢህአዴግ ካስፈለገ ከሌሎቹ 20 ፓርቲዎች ጋር አሁን በጀመረው መንገድ መቀጠል፣ ጎን ለጎን ደግሞ ከመድረክ ጋር መደራደር እንደሚገባውም ጠቁመዋል። ይህ ሊሆን እንደሚችል ቃል ተገብቶላቸው እንደነበረም ፕሮፌሰር በየነ አስረድተዋል።
ጎን ለጎን መደራደር የሚለውን እኮ ጉዳይ እኔ ከጠቅላይ ሚኒስትሩ ጋር ለብቻዬ በተገናኘሁበት ጊዜ አሁን ወደ 4 ወር ገደማ መሆኑ ነው፣ የዚያን ጊዜ ማንስቼ እሱም ይቻላል ተብያለሁ። ከዚህ በፊትም ብሎ ያውቃሉ ኢህአዴጎች።
ጎን ለጎን መደራደር የሚለው ጥያቄ መድረክ ያቀረበው አንድ አማራጭ ነው። መሪ ተደራዳሪ ለመሆን የጠየቀበትን ሌላ አማራጭም አንጸባርቋል። ፕሮፌሰር በየነ እንዳብራሩት ይህ ማለት መድረክ ሌሎቹን 20 ፓርቲዎች ወክሎ ይደራደራል ማለት ነው።
በእኛ እቅድ በጽሁፍ ነው ያስቀመጥነው፣ ይህንን ብትቀበሉልን ሌሎች 2 ፓርቲዎችም አብረው እንዲሄዱ መጋበዛችን ይሄ ይያዝልን። እኛ አላገለልንም። ከኢህአዴግ ጋር በጋራ ስብሰባው ላይ ፓርቲዎቹ ስብሰባ ላይ አጀንዳዎቹ ተለይተው እንዲቀመጡ ይደረጋሉ። ሁሉም ፓርቲ እዚያ ላይ ይህም አጀንዳ ላይ ያዝልኝ፣ ይህምን ይሁንልኝ፣ ይህንን ይላል። አዎ፣ ከነዚህ ውስጥ የቱ ነው ቅድሚያ መሰጠት ያለበት የሚለውም ላይ እንስማማለን። ያንን ይዘን ሄደን ነው ከኢህአዴግ ጋር እንናገር እያልን ያለ ነው። ተነጋግረን እና
አጀንዳውን አብራችሁ ትቀርጹና ድርድሩን ግን እናንተ ትሳተፋላችሁ ሌሎቹ በሌሉበት።
ከዚያ በኋላ በድርድሩ ሂደት ውስጥ የተመዘገቡ ውጤቶች ካሉ አሁንም ለጋራ ስብሰባው አምጥተን ሪፖርት እናደርጋለን
ለቀሩት ፓርቲዎች። መድረክ በመጀመሪያ ያቀረበውና በሁለተኛው ስብሰባ ላይ ይፋ ያደረገው ሐሳብ ከመኢአድና ከሰማያዊ ፓርቲ ጋር በመሆን በመሪት ተደራዳሪነት መቀመጥ እንደነበር ፕሮፌሰር በየነ አስተውሰዋል። ይህ ሊሆን ያልቻለው ሁለቱ ፓርቲዎች የስድስት ፓርቲዎች ቡድን በመመስረታቸው እንደሆነም አመልክተዋል። ይሄም ሆኖ በራሱ የአራት ፓርቲዎች ስብስብ የሆነው መድረክ መሪ ተደራዳሪ መሆን እንደሚችል አብራርተዋል። መሪ ተደራዳሪ ለመሆን ወይ ደግሞ ጎን ለጎን ከገዢው ፓርቲ ጋር ለመደራደር ላቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉም የመድረኩ ሊቀመንበር ጠቁመዋል።
በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። ይሄ መቼም ድርጅቴ ተገናኝተን በዚህ ጉዳይ ላይ መጨረሻ ውሳኔ ላይ አልደረስንም። በእኔ አተያየ ግን ከእንግዲህ ወዲህ ውስጥ ዝም ብሎ እንደ ነገር ማኘክ ብቻ ምንም ዋጋ የሌለው ሂደት ውስጥ እንደሆነ በግሌ እኔ ተረድቻለሁ። የሚቻለውን ኃይል ለፍተናል፣ ምክንያታዊ ለመሆን ሞክረናል። ሁሉ ዋጋ የሌለው ከሆነ እንግዲህ ጊዜ ይፍታው ነው
የሚቀጥለው። ማለት ከሀያ በኋላ ያለውን ስብሰባ ለማለት
አሁንም ጨምሮ ከሀያ ደግ ምልክት ማየት እንፈልጋለን ነው እንግዲህ የድርድሩን ምህዳር ተደራሽ መሆን ወይም ታማኒ እንዲሆን ያደ ቀድሞ መውሰድ ያለባቸው አንዳንድ ምልክቶች ያስፈልጉናል።
ገዢው ፓርቲና 21ዱ አገር አቀፍ ፓርቲዎች በቅድመ ድርድር ሰነዱ ላይ ለመወያየት በቀጣይ የሚገናኙት የፊታችን መጋቢት 20 ነው። ከፕሮፌሰር በየነ ጴጥሮስ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። ብሪታንያ በትላንትናው ዕለት ከቱርክና ሌሎች በርካታ የመካከለኛው ምስራቅና ሰሜን አፍሪካ ሀገሮች የሚነሱ መንገደኞች የሚይዟቸውን ላፕቶፖች፣ ታብሌቶች፣ ካሜራዎችና አንዳንድ የኤሌክትሮኒክ መሳሪያዎች በበረራ ወቅት ይዘው እንዳይገኙ በማገድ ዩናይትድ ስቴትስ ቀደም ብላ የወሰደችውን እርምጃ ተቀላቅለዋል። ካሁን በኋላ ከተንቀሳቃሽ ስልክ የተለቁ የኤሌክትሪክ መሳሪያዎች ሁሉ ወደ አውሮፕላን የሚገቡበት ተመርምረው ይሆናል ተብሏል። ዘጋቢያችን ፕላቲካ ሆክ ያዘጋጀችውን ሰለሞን ክፍሌ ያቀርበዋል።
ዛሬ የብዙ በአየር ተጓዦች ጭንቀት ያለ ኤሌክትሮኒክ መሳሪያ የምንበረው እንዴት ነው የሚለው ነው። ከአቡዳቢ በረራ ሲወርዱ አስተያየታቸውን የሰጡት አሚታቫ ዱት እንዲህ ብለዋል።
Carry laptops and iPads for all kinds of reasons.
ሰዎች ላፕቶፕ እና አይፓድ ይዘው የሚጓዙት በተለያዩ በርካታ ምክንያቶች ነው። ከስራቸው ጋር በተያያዘ፣ ከእለት ተእለት ህይወታቸው ጋር በተያያዘ ይጠቀሙበታል። ከሌላቸው ግን ምንድነው ማድረግ የሚችሉት?
አሸባሪ ቡድኖች ግን እነዚህን የመሳሰሉ የኤሌክትሮኒክ መሳሪያዎች በፈንጅነት ሲጠቀሙባቸው ቆይተዋል። አሁን በቅርቡ ለምሳሌ ሶማሊያ ውስጥ በአንድ አውሮፕላን ላይ ተጠቅመውበታል። የትራምፕ አስተዳደር በትናንትናው ዕለት መግለጫው መሰል የሽብር ጥቃቶች በአሜሪካውያን ላይ እንዳይደርሱ ለመከላከል እርምጃ እንደሚወስድ አስታውቋል። የዋይት ሃውስ ቤተ መንግሥት አፈ ቀላጤ ሻን ስፓይሰር ይህንኑ አብራርተዋል።
Elevated intelligence that we're aware of indicates that terrorist groups continue to target
አሸባሪ ቡድኖች የንግድ አውሮፕላኖችን ኢላማ ማድረግ መቀጠላቸውን፣ ዘመናዊ ቴክኖሎጂዎችን በመጠቀም ፈንጂዎችን በተለያዩ ቁሳቁስ ውስጥ በድብቅ ያስገቡ ጥቃት ለማድረስ እንደሚፈልጉ የደህንነት መረጃዎች መግለጻቸውን ተረድተናል።
የብሪታንያ መንግስትም ከዩናይትድ ስቴትስ ጋር ተመሳሳይ የሆነ እርምጃ እንደሚወስድ ትላንትናው ነው አስታውቋል። መንገደኞች ካሁኑ በአውሮፕላን ማረፊያዎች ከባድ ፍተሻዎችን ማለፍ የጀመሩ ሲሆን ብዙዎች ተጨማሪው እርምጃ አስፈላጊ እንዳልሆነ እየተናገሩ ነው። በአዲሱ እርምጃ ምክንያት አንዳንድ ወደ ዩናይትድ ስቴትስና ብሪታንያ የሚደረጉ በረራዎች ለመንገደኞች አሰልቺ ሊሆኑ እንደሚችሉ ይገመታል። ምክንያቱም ለወትሮ መንገደኞች ጊዜያቸውን የሚያጠፉት ከላፕቶፕና ሌሎች የኤሌክትሮኒክ መሳሪያዎቻቸው ጋር በመሆኑ እንደሆነ ይታወቃል።
እናመሰግናለን ሰለሞን ክፍሌን። አሁን አድማጮች ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስ ይመልሰናል። ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ከአንዲት ጥቁር ጋዜጠኛ ጋር ቃል የተለዋወጡበት ሁኔታ ስለ ዘር ጉዳይ ግድድልሽ አስመስሏቸዋል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ አባላት ቅሬታቸውን ገልጠዋል። ከጥቁር እንደራሴ ግሪጎሪ ጋር በዚህ ጉዳይ ላይ የተወያየችው ማርያማ ዲያሎ ተከታዩን ዘገባ አጠናቅራለች። ሰለሞን አባተ ይዞ ቀርቧል።
Are you going to include the Congressional Black Caucus and the Congressional
Hispanic Caucus? Well, I would. I tell you what. Do you want to set up the meeting? Do you want to set up the meeting?
በፕሬዚደንት ትራምፕ እና በሪፖርተሯ አፕሪል ድራያን መካከል የተካሄደ እሰጥ አገባ ነው የሰማችሁት። ፕሬዚደንቱ ቀደም ሲል ሰጥተውት በነበረ ጋዜጣዊ መግለጫ ላይ ከተወካዮች ምክር ቤቱ የጥቁሮች እንደራሴዎች ክንፍ ጋር ተገናኝተው ይወያዩ እንደሆነ አፕሪል ስትጠይቃቸው የተበሳጩ የመሰሉት ትራምፕ ስብሰባውን አንቺ ታመቻችልኛለሽ? ታውቂያቸዋለሽ? ሲሉ ቁጣ መሰል ስሜት በተደባለቀበት አነጋገር ይመልሱላታል። ጥቁሮቹ የምክር ቤቱ አባላት ታዲያ በዚያ የፕሬዚደንት ትራምፕ አባባል እንደደነገጡ ተነግሯል። የኒውዮርኩ እንደራሴ ግሪጎሪ ሚክስ እንዲህ ብለዋል።
It shows that the president is not connected to the real world in my estimation.
በኔ ግምት ፕሬዚዳንቱ ከገሃዱ ዓለም ጋር የተገናኙ አይመስለኝም። አንዲትን የዋይት ሃውስ ሪፖርተር ጥቁር በመሆኗ ብቻ እንዲያ አይነት ጥያቄ መጠየቃቸው የአሜሪካን ህዝብ እንደመሳደብ ያህል ነው።
ስለዚህ ጉዳይ ዋይት ሃውስ መልስ እንዲሰጥ ቪኦኤ ጠይቆ ነበር፣ ምላሽ አላገኘም። ከዚያ ጋዜጣዊ መግለጫ በኋላ ፕሬዚደንት ትራምፕ በተወካዮች ምክር ቤቱ ጥምር ስብሰባ ላይ የመጀመሪያ ንግግራቸውን ባደረጉ ጊዜ ብዙ ጥቁር እንደራሴዎች ቢገኙም ያልሄዱም ነበሩ። ያንን ንግግራቸውን ፕሬዚደንቱ የጀመሩት አሜሪካ እየተጋፈጠች ያለችውን የዘር ጉዳዮች ፈተናዎች አንስተው ነበር። በአጋጣሚ እለቱ የአሜሪካው የጥቁሮች ወር ታሪክ ማብቂያም ነበር።
Tonight as we mark the conclusion of our
celebration ዛሬ የጥቁሮች ታሪክ ወርን ስንቋጭ ሀገራችን ለሲቪል መብቶች መከበር ያሳለፈችውን ጉዞና ወደፊትም የሚጠብቀንን ሥራ እንድናስብ እንገደዳለን።
የኒውዮርኩ እንደራሴ ሚክስ ይህንን የትራምፕን ቃል እንደ አዲስ ጅምር ቢቆጥሩትም የአሜሪካ ጥቁሮችን በሚመለከት ግን ይበልጥ የተዋጣ ፖሊሲ እንደሚጠብቁ አመልክተዋል።
African Americans don't just live in urban America. They got to have a broad
ጥቁሮች የሚኖሩት በአሜሪካ ከተሞች ውስጥ ብቻ አይደለም። የተለያዩ አካባቢዎችን ያቀፈ ሰፊ ፖሊሲ እንዲኖር ያስፈልጋል። እኔ እንዳጋጣሚ ሆኖ የኒውዮርክ እንደራሴ ነኝ። ሚሲሲፒ፣ ደቡብ ካሮላይና ወይም ጆርጂያ ገጠሮችን የሚወከሉ የጥቁር እንደራሴዎች ክንፍ አባላት አሉ።
የተወካዮች ምክር ቤቱ የጥቁሮቹ እንደራሴዎች ክንፍ ዘንድሮ 49 አባላት ያሉት ሲሆን ይህ በታሪክ እጅግ ከፍተኛው የጥቁር የሕዝብ ተወካዮች ቁጥር ነው። ይህ ደግሞ የአሜሪካን ብዝህነት የሚያሳይ ማስረጃ ነው ይላሉ ሚክስ።
has progressed to the point whereas African Americans do not represent
አሜሪካ ወደፊት ትራምዳለች። ዛሬ ጥቁሮች የሚወከሉት ጥቁሮችን ብቻ ወይም ጥቁሮች በብዛት የሚኖሩባቸውን አካባቢዎች ብቻ አይደለም።
ይሁን እንጂ ከአንድ ሪፐብሊካን እንደራሴ ሚያላቭ በስተቀር የጥቁር እንደራሴዎቹ ክንፍ የተሞላው በዲሞክራት የሕዝብ ተወካዮች ነው። ይህ በእንዲህ እንዳለ ጥቁሮቹ የሕዝብ ተወካዮች የሕግ መወሰኛው አባል ቲም ስካትና የሕግ መምሪያው አባል ዊል ሀርድ የጥቁሮቹ እንደራሴዎች ክንፍ አባል አይደሉም። ይህ የሕዝብ ተወካዮች ቡድን አንድ አይነትና አንድ ወጥ ነው የሚለውን አስተሳሰብ እንደራሴ ሚክስ አይቀበሉም።
You've got members that come from all different perspectives because
የተለያዩ አመለካከትና ምንጭ ያላቸው ናቸው አባሎቻችን። አንዳንዶች ከምስራቃዊው የአገሪቱ ክፍል ናቸው፣ ሌሎች ደግሞ ከምዕራብ ናቸው። አንዳንዶች በአደንና በነፍጥ ያምናሉ፣ የማያምኑ ደግሞ አሉ። አንዳንዶች በንግድ ያምናሉ፣ አንዳንዶቹ ደግሞ አያምኑም።
ግሪጎሪ ሚክስ ላለፉት 17 ዓመታት በእንደራሴነት እያገለገሉ ናቸው። የኮንግረሱ የገንዘብ አገልግሎቶችና የውጭ ጉዳይ ኮሚቴዎች አባል ናቸው። የጥቁሮቹ እንደራሴዎች ክንፍ ለማንኛውም አይነት አስተዳደር ጠቃሚ ሊሆኑ የሚችሉ ስፋት ያለው ዕውቀትና ሙያ ያላቸው የሕዝብ ተወካዮችን ያቀፈ ነው።
አድማጮች የምትከታተሉት በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን።
ሰላም ቪዎች እንደምን ናችሁ? መጀመሪያ በወገኖቻችን ላይ በደረሰው አሰቃቂ አደጋ እጅጉን አዝኛለሁ። ሰሞኑን በሳጣ ገባ ፕሮግራማችሁ ሁለት እንግዶች አቀርባችሁ ውይይት ያደርጉ ሰምቼ ይችን አስተያየት ለመጻፍ ተገደድኩኝ። በተለይ አቶ አታክልቲ አባይ የተባሉ በኢትዮጵያ ውስጥ ያለውን ጋሃድ ሲክዱ በጣም ገርሞኛል። አዎ ኢትዮጵያ ውስጥ የትግራይ የበላይነት በደንብ አለ። ይህም ምንም ማስረጃ መሰብሰብ አያስፈልገውም። በተለይ አክራፊ የሆኑ መስሪያ ቤቶች ኃላፊው ምክትሉ በሙላ በትግራይ ሰዎች ነው የተያዘው። ከኢትዮጵያ አየር መንገድ ብንነሳ የአቪዬሽን ኃላፊ የአየር መንገዱ ፕሬዚዳንት እታች ጽዳት ሰራተኛ ድረስ በሚገርም ሁኔታ ለተመለከተው ሰው አዲስ አበባ አየር መንገድ ነው ወይ ያለሁት ብሎ እስከ መጠየቅ ይደርሳል። የባንኮች ኃላፊዎች፣ የትምህርት ቤት ርዕሰ መምህር ዘሎ ሃይማኖት ጋር እንኳን ገብቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን የደብር አለቆች በተለይ በአዲስ አበባ ያሉ አድባራት 90% ለዚህ ምስክር ሊሆን የሚችለው የብራዚል ኦሎምፒክ ማስታወስ በቂ ይመስለኛል። እና ራስን ማታለል ነው እንጂ አቶ አታክልቲ ጠንቅቀው ያውቁታል። ሌላው በጥቃቅንና አነስተኛ ስራ መንግስት ለወጣቶች እድል በቂም ባይሆን አድርጓል ሲሉ፣ ጥቃቅንና አነስተኛ የስራ እድልን ያገኙት እነማን እንደሆኑ የኢትዮጵያ ሕዝብ ጠንቅቆ ያውቃል። አንደኛ የፓርቲ አባል፣ በተጨማሪ በደህንነት ስራ የተሰማሩ ግለሰቦች መሆናቸውን ሁሉም ሰው ያውቃል። ፓርቲ ውስጥ አልገባም ሰዎችንም አልመርጅም ያሉ እንኳን ጥቃቅንና አነስተኛ ሊያሳተፋት በሆነ ባልሆነ ነገር አላስቀምጥ ስለሚሏቸው አገር ለቀው የባህር እራት ይሆናሉ።
ሰላም ቪዎች፣ ይሄ የመልእክት የምትወው ለጽዮን ግርማ ነው። ዛሬ ለዚህ የሙዚቃ ምርጫ ወቅቱን ተከትላ ባሰማችው ሙዚቃ በጣም ደስ ብሎኛል። የእንግሊዝኛ ሙዚቃ ዘፈን ምናምን ተመጠልሽ ብለን ነበር ነውን ብዙ ሰው የተሰብሰበን ስናዳምጥ የሀዘን ምልክት ያለውን ሙዚቃዎች ወቅቱን የምትመለከት በኢትዮጵያ ባለው ችግር ያን ስላደረገች እናመሰግናለን ለማለት ነው።
አድማጮች፣ ስርጭታችን ይቀጥላል። አዳነች፣ እዚህ ግድም ፋታ የምንወስድበት ነው፣ እንዲሁም ቀለል ያሉ ዘገባዎች የሚቀርብበት ነው። ውሃ ጠፋች ይባላል። በኢትዮጵያ በአንዳንድ አካባቢዎች የተለመደ አነጋገር ነው። በሴት ትመስላለች ውሃ። ታዲያ ሀረር አካባቢ ውሃ የለም የሚል አጠራር የተለመደ መሆኑን ባልደረባችን ቆንጅታ እየነግራኛለች። የጾታ ጉዳይ ሳያፎካክር አሊያም ትክክል ለመሆን በሚደረግ የተለየ ስሜት ሳይሆን ውሃ እንደ እናት፣ እንደ እህት፣ በወዳሴ ቅላጼ በእንስት ጾታ መመሰሏ ግን እኔ የህይወት መሰረት በመሆኗ ይሆን የሚል ሀሳብ ውልብ እንዲል ያደርግብኛል።
በነገራችን ላይ እኔም ውሃ ብዙ ጊዜ ውሃ አለ ዛሬ ውሃ ጠፋ ሲባል ነው የማውቀው። ግን ውሃ ጠፋች የሚለው ወይም ደግሞ ውሃ የለችም የሚለው የሚመጣ ውሃ ሲታጣ ወይም ጠብ 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 ስትል ውሃዋ እየሄደች ነው፣ አሁን ደግሞ ውሃ ጠፋች ሲባል ከማዘን
የሀዘን ስሜት ነው
ከማዘን እንደዛ ነው እኔ የማስታውሰው እንጂ ብዙውን ጊዜ በወንድ ነው ሲጠራ ማቀው። ውሃ የለም ዛሬ ውሃ ሲባል ማቀው
የሴትነቱን ደሞኛ የመረጥን እንመስላለን። እንግዲህ ለሁሉም የውሃ ጉዳይ ያነጋግር ይችላል።
እሺ እንግዲህ ወደ ዘገባው እንሂድና እለቱን እናስታውስ። ስለ እለቱና ስለ ውሃ ለተሰነዳው ዘገባ ወደ አሉላ እናምራ።
ዛሬ መጋቢት 13 መጋቢት 22 እንደ አውሮፓውያን የዘመን አቆጣጠር የዓለም የውሃ ቀን ነው። ዓመታዊው የውሃ ቀን የተባበሩት መንግስታት ድርጅት በዓለም ዙሪያ ስላለው የውሃ ቀውስ፣ ሊወሰዱ ስለሚገቡ እርምጃዎች ግንዛቤ ለመፍጠር በሚል የሰየመው ዕለት ነው። ምስራቅ አፍሪካን የመታው ድርቅና ያንዣበበው የከፋ ረሃብ፣ የሰብል ምርት የእንስሳት እልቂት፣ ሰዎች የውሃ መቅጃ አንጠልጥለው ጠብታ ውሃ ፍለጋ ለሰዓታት ሲንከራተቱ የሚታዩበት ሁሉም የሚያቆራኛቸው አንድ ነው ምክንያቱ፣ እውነተኛ ፋይዳው ይልቁንም ሕይወት ያለ እርሱ ምንም ለመሆን መቃረቧ የሚታወቅለት ሲታጣ ብቻ የሚመስለው ውሃና እጥረቱ የሚያስከትለው ቀውስ። የውሃ እጥረት ካንዱ የሌላው ቢጠና ካንዱ የሌላው ቢቀልም የጊዜያችን የዓለም ራስ ምታት ሆኗል። የዓለም የረድኤት ድርጅት ኦክስፋም እንዳመለከተው ታዲያ በዓለም ዙሪያ ቁጥሩ 1 ቢሊዮን የሚጠጋ ሰው ነው ለንጹህ ውሃ እጥረት የተጋለጠው። ከዚህም ውስጥ ቁጥሩ 663 ሚሊዮን የሚደርሰው ሕዝብ ንጹህ ውሃ ካለበት በእጅጉ ርቆ ይኖራል። በተያያዘም በንጹህ ውሃ እጥረት፣ በንጽህናና በግል የጤና አጠባበቅ መጓደል ሳቢያ በዓለም ዙሪያ በየዓመቱ 842 ሺህ ሕዝብ ለህልፈት ይዳረጋል። እጥረቱን ለመቅረፍ ከሚደረገው ጥረት ትይዩ በአንጻሩ እንደ ልብ በሚገኝባቸው አካባቢዎችም ከብክነት እንዲጠበቅ ማድረግ በውሃ እጥረት የሚሰቃዩ ወገኖችን ችግር ለመቅረፍና የሕይወት መሠረት ለሆነ ውሃ አስተማማኝ አቅርቦትም ዋስትና ነው። አሁን የውሃ ጉዳይ ያነጋግራል። አድማጮች እስኪ በያላችሁበት እናንተም በየከተሞቻችሁና በየአካባቢያችሁ ስላለው የውሃ አቅርቦትና ሌሎች ከውሃ ጋር የተያያዙ ጉዳዮች አድርሱን። ውሃን ፍለጋ ሌላም ሊሆን ይችላል። ገጠመኞች፣ ወጎች ያላችሁን ጻፉ፣ ደውሉልን።
አሁን እንግዲህ የሙዚቃ ጊዜ ነው መሰለኝ። አሉላ፣ ምን የመረጥክልን ሙዚቃ አለ?
አዳነች፣ ልክ ብለሻል። አጠያየቁ ለመልሶ አመቺ ያደርገዋል። የምሽቱ አዝናኛችን ድምፃዊቷ አስቴር አወቀ ናት። የዜማው ርዕስ ውሃ ነው። አስቴር ታዲያ ስለ ፍቅር ውሃ ነው የምታቀነቅ ነው። ውሃ ውሃ አሰኘኝ እያለች ውሃ ውሃ ስለሚያሰኝ ስለሚያስጠማው ፍቅር እንስማላት። አመመኝ ትላለች ፍቅርም እንደ ውሃ ይጠማል ነው የምትለው አስቴር። ግጥሙም የሷ ይመስላል። እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 መቃረቡን ያመለክታል። አሁን ርዕሰ ወሬዎቹን ከአዳነች ፍስሃዬ።
ለንደን የሚገኘው የብሪታንያ ፓርላማ ህንፃ ዛሬ በውጭ ተኩስ ተሰምቷል ከተባለ በኋላ እንደተዘጋ ነው። የብሪታንያ የታችኛው ምክር ቤት መሪ ዴቪድ ሊንግተን በፓርላማው ህንፃ ውስጥ ግጭት እንዳለ መዘገቡን ገልጸዋል። ዓለም አቀፍ የቀይ መስቀል ኮሚቴ በሶስት የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያጠፋ የሚችል ረሃብ ለመግባት የቀረበው የአራት ጊዜ ነው ሲል አስጠንቅቋል። ሶማሊላንድ በተባለው ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። ዓለም አቀፍ የወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚደንት ዣን ፒየር ቤምቤን የስራት ጊዜ ጨምሮባቸዋል። በጦርነት ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥቷል በሚል ክስ ነው እስራት የተጨመረባቸው።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሜሪካና ህዝቧ የዩናይትድ ስቴትስ የአገር ደህንነት ሚኒስትር ዣን ኬሊ መስሪያ ቤታቸው ህጋዊ ሰነድ የሌላቸውን የውጭ ሀገር ሰዎች ቤተ ክርስቲያን የመሳሰሉ ቦታዎች እየገባ እንደማያስር ባለፈው ሳምንት አመልክተዋል። ሚኒስትሩ ይህን ያሉት በዩናይትድ ስቴትስ ዙሪያ ያሉ ቤተ እምነቶች ምዕመናን የትራምፕ አስተዳደርን ፖሊሲዎች ለመቃወምና በጥድፊያ ከአገር የመባረር አደጋ ላይ ያሉ የውጭ ሰዎችን መጠለያ የመስጠት እንቅስቃሴ እያጠጠፉ ባሉበት በአሁኑ ወቅት ነው። ከ800 የሚበልጡ አብያተ ክርስቲያናትና አንዳንድ ምኩባሮች የመባረር አደጋ ላይ ላሉት መጠጊያ እንሆናቸዋለን ብለው አውጀዋል። የማባረሩ እርምጃ እንዲቆም ሌሎች እርምጃዎችን እንደሚወስዱም አስታውቀዋል። የአሜሪካ ድምፁ ቢል ሮጀርስ ከዋሽንግተን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ባለፈው እሁድ ዋሽንግተን ዲሲ በሚገኘው ኦል ሶልስ ዩኒቴሪያን ቸርች በተባለው ቤተ ክርስቲያን ምዕመናን ከየሰፈሩ ከከተማዋ ዙሪያ ተሰባስበዋል። እየዘመሩ ቅዳሴና ስብከት እያደመጡ ከቤተ ክርስቲያኑ ተራማጅ ፖለቲካ ጋር ያላቸውን አንድነትም ሊገልጹ ነው የታደሙት። አንጋፋ የቤተ ክርስቲያኒቱ ቄስ ሮበርት ሃርዲስ እነሆ በእናንተ በምዕመናኑ ድጋፍ ቤተ ክርስቲያናችን ህጋዊ ሰነድ የሌላቸው የውጭ ሰዎችን መጠለያ ትሰጣለች ሲሉ አውጀዋል።
These immigrants in our neighborhood, there are neighbors, there are family members, there are coworkers, there are friends, and so we want to stand in solidarity.
በየሰፈሮቻችን ያሉት የውጭ ሀገር ሰዎች ጎረቤቶቻችን ናቸው፣ ቤተሰቦቻችን ናቸው፣ የሥራ ባልደረቦቻችንና ጓደኞቻችን ናቸው። ስለሆነም የቅርብ ወገኖቻችን ጎን መቆም እንፈልጋለን።
ኦል ሶልስ ደብር እንደ አውሮፓውያን አቆጣጠር በ1980ዎቹም ከጦርነት ለሚሸሹ የማዕከላዊ አሜሪካ ሀገሮች ሰዎች መሸሸጊያ ሰጥቶ ነበር። ዘንድሮ ደግሞ የትራምፕ አስተዳደርን የኢሚግሬሽን ፖሊሲዎች በሚቃወሙ እንቅስቃሴ ውስጥ እየተሳተፈ ነው። ፓይኮ በሚል አጽሮት የሚታወቀው ሃይማኖታዊ ስብስብ የፖለቲካ ዲሬክተር የሆኑት አቡነ ድዌን ሮስተር ይህ በሀገራችን የቆየ ባህል ነው ብለዋል።
This is a part of the American fabric when we feel that their people are being treated unjustly that faith communities
ይህ ከአሜሪካውያን ባህል ጋር የተሳሰረ ጉዳይ ነው። በሰዎች ላይ ግፍ እየተፈጸመ ነው ብለን ከተሰማን እነዚያን ሰዎች ከጥቃት ለመከላከል መጠለያና ተስፋ ለመስጠት የቻልነውን ሁሉ እናደርጋለን።
እስካሁን በአብያተ ክርስቲያናት መጠለያ ያገኙ ሰዎች የሚታወቁት ጥቂት እንደሆኑ ነው። በዚህ በዋሽንግተኑ ኦል ሶልስ ቤተ ክርስቲያን ደግሞ እስካሁን አንድም የተጠለለ የለም። ምዕመናኑ ግን ዝግጁ ነን ብለዋል። የቤተ ክርስቲያኒቱ የማህበረሰብ አደራጅ ብራንዳ ባረን
We are working to figure out how do we gather our strengths?
ያለንን አቅም እና ችሎታ አንድ ላይ አስተባብረን እንዴት ይችን ዓለም የተሻለች እናደርጋታለን የሚለውን በማውጠንጠን ላይ ነን።
የቤተ ክርስቲያኗ በጎ ፈቃደኛ አገልጋዮችም ከዚሁ በተያያዘ በስልጠና መርሃ ግብሮች እየተሳተፉ ነው። በቅርቡም ብዛት ያላቸው ስልጠናውን ሊወስዱ ተመዝግበው ህጋዊ ፈቃድ የሌላቸውን የውጭ ሰዎች ተይዘው እንዳይባረሩ እንዴት መርዳት እንደሚችሉ ተምረዋል። የተስፋ መልእክትም አድምጠዋል።
We thank you for the places that you have placed us to allow us to engage in this holy work.
ይህን ቅዱስ ተግባር እንድንፈጽም ቦታውን ስለሰጠህን ስለፈቀድክልን እናመሰግናለን።
የፕሬዝዳንት ትራምፕ ደጋፊዎች በበኩላቸው ሌላ መልእክት ነው የሚያሰሙት። ህጋዊ ሰነድ የሌላቸውን የውጭ ሀገር ሰዎች የማስወጣቱን ዘመቻ እንዲያጧጥፉት ነው የሚጠይቁት።
It'll be positive in the long run, although it may be disruptive for some people who are here.
አሁን ያለ ህጋዊ ሰነድ የተቀመጡ አንዳንድ ሰዎች ኑሮ ቢያናጋም ወደፊት ግን ውጤቱ ጥሩ ነው የሚሆነው።
ጃን ቤከንዶርፍ የፕሬዝደንት ትራምፕ አቋም ደጋፊ ናቸው። አማዶ ሳሊናስም ይህንኑ ነው የሚሉት።
People have to understand we are a nation of laws. And without laws you have chaos.
በህግ የምንተዳደር ህዝብ መሆናችን ሊታወቅ ይገባል። ህግ ከሌለ ውጤቱ መተራመስ ነው።
ለአሁኑ የአገር ደህንነት ሚኒስቴር ለረጅም ጊዜ ሲከተለው በቆየው መመሪያ ነው የጸናው። ህግ አስከባሪዎቹ ቤተ ክርስቲያን፣ ትምህርት ቤት ወይም ሆስፒታል አይገቡም በደንቡ መሰረት። ይህ አሰራር ወደፊትም አይለወጥም ብለው ቄስ ሃርዲስ ተስፋ ያደርጋሉ።
I think that the religious institutions in America can stand up to
የአሜሪካ የሃይማኖት ተቋማት በዚህ ጉዳይ መንግስትን መቋቋም ይችላሉ ባይ ነኝ።
የኦል ሶርስ ዩኒቴሪያን ቤተክርስቲያን ምእመናን ተስፋም በስራችን እነሆ አዲስ ቀን ይመጣል የሚል ነው።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት የሚተላለፉን ስርጭታችን ነው። አሁን ዲሞክራሲ በተግባር ይቀርባል።
ቀደም ብሎ በመግቢያው እንደተዋወቀው የዛሬው የዲሞክራሲ በተግባር ፕሮግራም እንግዳ አቶ ሀብታሙ አያሌው ይባላሉ። የቀድሞ የተቃዋሚው አንድነት ድርጅት ቃል አቀባይ በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉት ከባድ ስቃይ አሁን ለሚገኙበት የጤና ቀውስም እንዳደረጋቸው ይናገራሉ። ወህኒ ቤቶች ውስጥ የሚፈጸሙ ጭካኔ የተመላባቸው ልዩ ልዩ የምርመራ አይነቶች በአብዛኞቹ እስረኞች ላይ ህልፈትን ጨምሮ ለተመሳሳይ የጤና ችግር መዳረጋቸውንም አቶ ሀብታሙ ያስረዳሉ። አቶ ሀብታሙ አያሌው በዚህ ፕሮግራም ላይ ስለ ምርመራ አይነቶች በዘረዘሩበት ወቅት የሰጡት ማብራሪያ እጅግ ዘግናኝ በመሆኑ ሕፃናት ልጆች እንዳያደምጡት የወላጆችን ትብብር እንጠይቃለን ይላል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። አቶ ሀብታሙ ደረሱብኝ ያሏቸውን በደሎች በሚዘረዝሩበትም ይጀምራል።
ነው እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉት ተግባራቶች እንደሆኑ ይታወቃልና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከዛሬም ድረስ ህሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል።
ለብቻው ተነጥለው እንዲቆዩ የተደረገበት ጊዜ አለ። በጨለማ ቤት ለምሳሌ
እንግዲህ ማከላዊው 8 ቤቶች አሉ። ግራውንድ ነው ወይም በመሬት ስር ያለ ቤት እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጨምሮ እየተሞላ በከፍተኛ ቅዝቃዜ ሰውነት እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ 7 ቁጥር ነው። ሁለተኛው 8 ቁጥር ነው። 8 ቁጥር አንድ ሰው ለብቻ የሚታሰርበት 4 የተለያዩ ክፍሎች አሉ። ቆሞ እጅ መዘርጋት አይቻልም ከጥበቱ አንፃር። በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅ ከባድ የጨለማ ቤቶች አሉ። ሁለተኛው 7 ቁጥር ነው የነበርኩበት ነው። በአንድ ክፍል ውስጥ እስከ 13 እና እስከ 15 ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው የቆየሁት። አራቱንም ወራት የታሰርኩት እዚህ 7 ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራል። በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው። የቆየሁበት ጊዜ ሁሉ ከኔ ጋር ማስታወሳቸው በርከት ያሉ እስረኞች ለተወሰነ ጊዜ ቆይተዋል፣ እስከ 15 የሚደርሱ። ከዛ ግን ወዲያው የተወሰነ ጊዜ ከቆዩ በኋላ ተቀንሰው 4 ወሩን 5 ልጆች ሆነን ነው የቆየ ነው።
እስር ቤቶች ብዙ ጊዜ መጸዳጃ ችግሮች እንዳሏቸው ይነገራል። እናንተ በቀን ስንት ለመጻዳዳት ይፈቀድላችሁ እንደነበር ቢገልጹልኝ።
እንግዲህ በማዕከላዊ አራት ወር ቆይታ ጊዜ ውስጥ በሳይቤሪያ የሚታሰር ማንኛውም ሰው በቀን ሁለት ጊዜ ጠዋት እንግዲህ በኢትዮጵያ አቆጣጠር ከማለዳ ሲነጋ 12 ሰዓት ላይ ላንድ ቤት አምስትም ሰው ይኑር 10 ሰው ይኑር ላንድ ቤት 10 ደቂቃ ይፈቀዳል። እዛው ግራውንድ ውስጥ ያሉት ሽንት ቤቶች ቁጥራቸው 3 ነው። በ10 ደቂቃ ውስጥ ለምሳሌ 10 ሰው ያለበት ክፍል አንድ ደቂቃ ወይም ደግሞ ምናልባት በአማካይ 2 ደቂቃ ቢደርሰው ነው ማለት ነው። ስለዚህ በ12 ሰዓት ላይ በተፈጥሮ የሽንት ቤት የመቀመጥ ስሜቱ ቢኖርም ባይኖረው ከዛ በኋላ መውጣት ስለማይችል እስከ ምሽቱ 12 ሰዓት እንደገና ምንም መውጣት ስለማይችል ያለው አማራጭ በዛው ሰዓት በግድ አመጦም ቢሆን ሽንት ቤት መቀመጥ ነው። ከዛ ውጪ ጠዋት 12 ሰዓት ጀምሮ እስከ ማታ 12 ሰዓት በሩ ይዘጋል። መስኮት የለውም። የተፈጥሮ ብርሃን የሚባል አይገባም። እጅግ እንደ በረዶ የሚቀዘቅዝ ነው። ባለህ ልብስ ተጀባብነህ ነው የምትቀመጠው። ለምርመራ ተጠርተህ ተገርፈህ እስከምትመለስ ድረስ ከዛ ውስጥ አትወጣም። ለምርመራ ስትወጣም በግራውንድ ውስጥ ለውስጥ ስለሚወስዱህ የተፈጥሮ ብርሃን የምታይበት እድል የለም። ቀን ላይ ሽንት ከመጣብህ ውሃ ማሸጊያ በኢትዮጵያ ውስጥ ተለምዶ ሃይላንድ እየተባለ ነው የሚጠራው። የውሃ መያዣ ኮድ አለ። ባለ 1 ሊትር ነው። ስለዚህ እሱ ከሞላብህ ወጥተህ መድፋት ስለማይቻል እሱ እንዳይሞላብህ ተጠንቅቀህ ነው ሽንት የምትሸናው። ስለዚህ በቀን ውስጥ ሽንት መቋጠር አለብህ። ብላደርህ፣ ኩላሊትህ ከጥቅም ውጭ ይሆናል። ብዙ ጊዜ እንደዚህ አይነት ጉዳት ያጋጥማል። እኔ በአጋጣሚ ከነበርኩበት ክፍል ከተወሰነ ቆይታ በኋላ የሚፈልጉትን እስካልተናገርክ የሚያደርሷቸው የተለያዩ ድብደባዎች እና ጉዳቶች እንደተጠበቁ ሆነው ይህንኑ 10 ደቂቃ ሽንት ቤት መሄዱን በመከልከሌ ምክንያት በፌስታል እዛው የታሰርኩት ክፍል ውስጥ በፌስታል ለመጸዳዳት ሽንትም እየቆጠብኩኝ በአንድ ሌትር ሃይላንድ ውሃ በሚይዝ ኮዳ እየሸናው ለሽንት እሱን እየተጠቀምኩኝ፣ ይቅርታ ቃሉም በቀጥታ ይህን ነው ልጠቀም የምችለው። በዚህ ሁኔታ ነበር የቆየሁት። የሁሉም እስረኛ ጣፈንታ ይሄው ነበረ።
ወደ ምርመራው ጉዳይ ልመለስ። አቶ ሀብታሙ፣ በእርሷ አስተያየት እጅግ ሰቅጣጭ ናቸው የሚሏቸው የሰቆቃ አይነቶችን እስቲ 1-2-3 ቢዘረዝሩልኝ።
በጣም ከባድ ናቸው። ከሚፈጸሙ እጅግ ከባድ መከራዎች መካከል ለማመን በሚቸግር ሁኔታ የሰው ልጅ እንደ ክርስቶስ የሚሰቀልባቸው መስቀያ የሚባሉ ማንጠልጠያዎች አሉ። አንድ እስረኛ ተመርምሮ ሲመለስ መጀመሪያ የሚቀርብለት ጥያቄ ተሰቅለህ ነበር ወይ ወይስ አልተሰቀልክም? እሱም ሲመጣ ደግሞ ዛሬ ተሰቀልኩ ወይም ዛሬ አልተሰቀልኩም የሚለውን ነው መስማት ያለብህ። ክንድና ክንድ የሚገባበት ማንጠልጠያ አለ። እዛ ላይ ይንጠለጠልና አንድ ሰው 2 ሊትር ውሃ የሚይዝ ፕላስቲክ ኮዳ ብልቱ ላይ ታስሮ ይንጠለጠላል። ይሄ ከባድ ስቃይ ነው ያለው። በዚህ ምክንያት የተኮላሹ ልጆች አሉ። ለነሱ ሞራልና ይሄ የግል ጉዳይ በመሆኑ ስማቸውን ለመጥቀስ በጣም እቸገራለሁ። ነገር ግን የግድ ደግሞ አስፈላጊ በመሆኑ ለማስረጃ ደግሞ እጅግ ጠቃሚ በመሆኑ በማንኛውም ይሄንን ማስረጃ ለሚከታተሉ ሰዎች አድራሻቸውንና ማንነታቸውን ለመግለጽ ግን በማንኛውም ጊዜ በእኔ በኩል ዝግጁ ነኝ። እነዚህን ሰዎች ማግኘት የሚፈልግ ሰው ቢኖር በተግባር በአካል ጉዳቱ የደረሰባቸውን ሰዎች። ስለዚህ አንዱ እጅግ የሚዘገን ነው፣ ወንድ ልጅ በዚህ መልኩ ይቀጣል። መርማሪ ወንበሩ ጋር ተቀምጦ ተመርማሪው እጁን ወደኋላ ከታሰረ በኋላ እጁም እግሩም በካቴና ታስሮ ብልቱ በሲባጎ ታስሮ እየተጎተተ ተጎትቶ ህመሙ ተሰምቶት ወደ መርማሪ ሲጠጋ ወደ ኋላ እንዲመለስ እየተመታ በዱላ ደግሞ በኤሌክትሪክ ጎማ እየተመታ ንገረን ከማን ጋር ግንኙነት ነበረ ተብሎ ይጠየቃል። በዚህ ሁኔታ መራመድ የማይችሉ እጅጉን ከመጠን በላይ ብልታቸው አብጦ እግራቸውን መግጠም የማይችሉ ሲጮሁ የሚያድሩ ልጆች ነበሩ። ራስን የሚያስት አንድ ቴክኒክ አለ። በተደጋጋሚ እኔ ላይ የተፈጸመም ነው። አንድ ቀዝቃዛ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩና ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስታለህ። ራስህን ስትስት ምንድን ነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታውቅም። ሰዓታት ወይም ደግሞ ደቂቃዎች ነው ወይ ራስህን ስተህ የቆየው የሚለውን አታውቅም ምን እንደተፈጸመብህ አታውቅም ተናግረህ ይሁን ወይስ አልተናገርክ ይሁን የምታውቀው ነገር የለም ይሄ ከባድ ነው ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘህ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻልክ የምትረዳው ነው አንዳንዶቹ ይሄንን እድል ሳያገኙ በህይወት ምኖር መቆየት ያልቻሉና የሞቱም አሉ ሌላው ግራና ቀኝ ኩላሊትህን በጣት እየወጉ ለላሂላሽንትን ምትሸና የማድረግ የሚወሰድ እርምጃ አለ በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸው ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳሸታቸው አፍንጫቸውን በጨርቅ አስረው ማስክ አርገው እየገቡ ስቃይ ፈጽመው ይወጣሉ የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል የዚህ ሰለባ ከሆኑ መካከል በእንደዚህ አይነት መልኩ እንዲፈርሙ ከተደረጉ መካከል እና አበበ ወርጌሳን ማንሳት ይቻላል እንዲህ አይነት ግፍ ከተፈጸመባቸው መካከል እነ ለንጂስ አለማየሁን ማንሳት ይቻላል እንዲህ አይነት እጅግ ሰቅጣጭ ስቃይ ከተፈጸመባቸው ሰዎች መካከል እነ የጎንደሮቹ እነ አንጋው ተገኝ አግባው ሰጠኝ እንግዳው ዋኘው እነ አባይ ዘውዱ የመሳሰሉ መከራ ይሄንን ፈተና ያለፉ ልጆችን ማስተዋወስ ይቻላልና የአየር ኃይል ልጆችን በእንደዚሁ ተመሳሳይ ሁኔታዎች ውስጥ እንዳለፉ አስተዋውሳለሁ እንግዲህ በጣም ከባድና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊነት የሚገድበኝ ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸው ማልችላቸው ከዚህ ትንሽ ወጣ ያሉ ከሰባዊነት ፍጹም ከሰባዊነት ከሰባዊ ርህራሄ ውጪ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሆነ ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ ለወደዛ የሰቆቃ ቦታ ገብተን የታሰረን ሰዎች ያን መከራ የተቀበለን ሁሉ በአንድ ነገር ምንስማማ ይሄ ፍርሃት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ህሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን ስድብና ማዋረዳቸው አጥንታችንን የሚያደቅ ህሊናችንን እጅግ የሚጎዳ ነበር እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘን ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል ይሄ ፍርሃት ቢያልፍም በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል በኔ በኩል
አቶ ሀብታሙ አያሌው ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ
እኔም አመሰግናለሁ
አቶ ሀብታሙ አያሌው በታሰሩበት ወቅት በመንግስት የቀረበባቸው ክስ ህጋዊውን የፖለቲካ ፓርቲ በሽፋንነት ተጠቅመው በአሸባሪነት ከተፈረጀው ግንቦት ሰባት ጋር በመገናኘት በሀገሪቱ የተለያዩ አካባቢዎች የሽብር ተግባር ለመፈጸም አሲረዋል ይህንንም ደርሰንበታል ማለቱ አይዘነጋም አድማጮች ቃለ ምልልሱ አልተቋጨም ተከታዩ ፊታችን ቅዳሜ ይቀርባል አሁን ወደ ሌላው ተከታይ ቅንብር እናልፋለን ሴቶችና ቤተሰብ
የዩናይትድ ስቴትስ መንግስት የተወሰኑ የውጭ እርዳታዎችን ለማገድ ባወጣው አዲስ እቅድ ሳቢያ የዓለም አቀፍ ጤና ወጪ ጉዳይ ክፍተት ስጋት ደቅኖ ከርሟል። በዚህ ምክንያት በቅርቡ ብራሰልስ ላይ ከ50 የሚበልጡ መንግስታት የተካፈሉበት አጣዳፊ ስብሰባ ተካሂዷል። ዋናው ዓላማው ለደሃ ሀገሮች ለቤተሰብ ምጣኔ አገልግሎት እንዴት እናድርስለት የሚለው ስጋት ነው። የአሜሪካ ድምጿ ጄሲካ በርመን ያጠናከረችው ዘገባ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ ይዘነዋል። አዘጋጅና አቅራቢ ቆንጅት ታየነች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን እንደተረከቡ ከወሰዷቸው የመጀመሪያ እርምጃዎች አንዱ የጽንስ ማቋረጥ አገልግሎት ወይም ስለ ጽንስ ማቋረጥ የምክር አገልግሎት የሚሰጡ መንግስታዊ ያልሆኑ የውጭ ሀገር ድርጅቶች ከዩናይትድ ስቴትስ የሚያገኙት ገንዘብ እንዲታገድ ያስተላለፉት ትዕዛዝ ነው። በዚህ ትዕዛዝ ደግሞ የተጠቀሱትን አገልግሎቶች ከሌላ ምንጭ በሚያገኙት ገንዘብ የሚሰጡትም ድርጅቶች ቢሆኑ አያመልጡም። ታዲያ ይህ የፕሬዝደንት ትራምፕ እርምጃ መንግስታዊ ያልሆኑት ድርጅቶች ከሚሰጧቸው በርካታ አገልግሎቶች አንዱ የሆነው የቤተሰብ ምጣኔ አገልግሎት ታዳጊ ሀገሮችን ከድህነት ለማውጣት የሚጠቅም አዋጪና አስፈላጊ መንገድ መሆኑን በሚያምኑ ዓለም አቀፍ መሪዎች ዘንድ ስጋት ቀስቅሷል። ዩናይትድ ስቴትስ የገንዘብ እርዳታውን ማቋረጧ ጎጂና በድብቅ የሚፈጸሙ የጽንስ ማቋረጥ ተግባራትን ሊያባብስ እንደሚችልም እነዚህ መሪዎች ይሰጋሉ። በቅርቡ ብራሰልስ ውስጥ በጥድፊያ በተጠራው ስብሰባ የተካፈሉት መንግስታት ታዲያ የፕሬዝደንት ዶናልድ ትራምፕ አስተዳደር እርዳታውን በመቅረጡ ውሳኔ ከገፋበት ለቤተሰብ ምጣኔ አገልግሎት መርሃ ግብሮች የሚውል 600 ሚሊዮን ዶላር እናዋጣለን ሲሉ ቃል ገብተዋል። የመጀመሪያው 100 ሚሊዮን ዶላር እዚያው ቃል የተገባ መሆኑንም ተሳታፊዎቹ ይናገራሉ። በአመት በግምት 10 ቢሊዮን ዶላር በመስጠት ለዓለም አቀፍ የጤና አገልግሎቶች የሚውለውን አብዛኛውን ወጪ ስትሸፍን የቆየችው ዩናይትድ ስቴትስ እንደሆነች ይታወቃል። ጄን ኬትስ የዩናይትድ ስቴትስ የሕዝብ ጤና ጥበቃ ጉዳዮች አጥኚና ተሟጋች ድርጅት የሆነው የካይዘር የቤተሰብ በጎ አድራጎት ድርጅት ካይዘር ፋሚሊ ፋውንዴሽን ምክትል ፕሬዝደንትና የዓለም አቀፍ ጤናና የኤችአይቪ ፖሊሲ ዲሬክተር ናቸው። በፕሬዝደንት ዶናልድ ትራምፕ የቀረበው የእርዳታ እገዳ ስፋት ያለውና የሚያስከትለውም ጉዳት በቤተሰብ ምጣኔ አገልግሎት ብቻ የሚወሰን እንዳልሆነ ይናገራሉ።
It's not just that the organization couldn't receive US family planning support, it couldn't receive US HIV support, for example, or maternal and child health support.
ለምሳሌ ብንወስድ ከጽንስ ማቋረጥ ጋር ተያያዥ የሆኑ አገልግሎቶች የሚሰጥ ከሆነ በHIV ዙሪያ ለሚሰሩ ስራዎች ለእናቶችና ህጻናት ጤና ድጋፍ የሚውል ገንዘብ ከዩናይትድ ስቴትስ አያገኝም። ፖሊሲው ድርጅቶችን በስፋት እንዲነካ ተደርጓል። ይህ የሚያስከትለው አንደምታ ነው። ብዛት ያላቸውን ቡድኖች አስክቶ በአጣዳፊ ችግርነት እንዲመለከቱት ያደረገው
ካሁን ቀደምም ከፕሬዝደንት ሮናልድ ሬገን ዘመነ መንግስት ጀምሮ የነበሩ ሪፐብሊካን አስተዳደሮች የጽንስ ማቋረጥና ተያያዥ የምክር አገልግሎት የሚሰጡ መንግስታዊ ያልሆኑ የውጭ ድርጅቶች ይሰጡ የነበሩ እርዳታዎችን አግደው ያውቃሉ። የሆነ ሆኖ የፕሬዝደንት ትራምፕ ፖሊሲ ለዓለም አቀፍ የጤና አገልግሎቶች በጠቅላላ ገንዘብ እንነፍጋለን በማለት እገዳውን ሊያሰፋው መዛቱን የካይዘር ፋውንዴሽን የዓለም አቀፍ ጤና መርሃ ግብር ዲሬክተሯ ጄን ኬትስ ይናገራሉ። ዩናይትድ ስቴትስ በበርካታ መርሃ ግብሮቿ አማካይነት በዓለም ዙሪያ የብዙ ሰዎችን ሕይወት የታደገች ሀገር መሆኗን ይመሰክሩላታል ጄን ኬትስ።
The US support has also been cited as, you know, an important example of soft power, of ways that the US works in the world through non-military.
የዩናይትድ ስቴትስ ድጋፍ አሜሪካ በአለም ዙሪያ የብሔራዊ ጸጥታ አላማዎቿን ለማሳካት የሀገሮችንና የህዝቦችን ደህንነት ለመጠበቅ soft power ለስላሳው ኃይል ተብሎ የሚጠራውን ከወታደራዊ ኃይል የተለየ መንገድ በመጠቀም በምሳሌነት ተጠቀሳለች። ስለዚህ አሁን የተወሰደው እርምጃ በእነዚያ ግቦቿና እስካሁን በተገኙት ክንዋኔዎች ላይ አደጋ የሚደቅን ነው።
የዩናይትድ ስቴትስ የዓለም አቀፍ ጤና እርዳታ እገዳውን አስመልክቶ እስካሁን ካስተዳደሩ ስለ ዝርዝር አፈጻጸሙ ይፋ የሆነ መረጃ የለም።
ታየን ለዝግጅቷ እናመሰግናለን። አድማጮች አሁን ወደ ማጠቃለሉ ተቃርበናል። የማጠቃለያውን ዜና ካዳነች ፍሳዬ።
ለንደን የሚገኘው የብሪታንያ ፓርላማ ህንጻ ዛሬ በውስጡ ተኩስ ተሰምተዋል ከተባለ በኋላ እንደተዘጋ ነው። በግጭቱ ቢያንስ እስካሁን ባለው ጊዜ 4 ሰዎች እንደሞቱ ተገልጿል። ሶማሊላንድ በተባለው ራስ ገዝ ግዛት ቢያንስ 25 የሚሆኑ ሰዎች በረሃብ እንደሞቱ ታውቋል። በግዛቱ ከባድ የምግብ እጥረት እንዳለ ተዘግቧል። ዓለም አቀፍ የቀይ መስቀል ኮሚቴ በ3 የአፍሪካ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያጠፋ የሚችል ረሃብ ለመግባት የቀረው የአራት ወራት ጊዜ ነው ሲል አስጠንቅቋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ብርሃን ኃይሉና ከተክ ስርጭት መሐንዲስ ጋር እንዲሁም ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ተተኪው መሐንዲሳችን ኪት ሆልምስ ነው። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።